ሰላም ጠናስተልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ካሜራ ድምጽ ዋሽንግተን ዲሲ ጋቢና ቤይ መሰናዶ ጀምሯል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ ዋዜማ ደረሳችሁ እንላለን። ለስቅለቱም እንዲሁም ደግሞ ለጸሎተ ሐሙስ
አፍሪካ ለጃዝ የሙዚቃ ሳይንስ እድገትም ያበረከተች ሀገር ነች። ለምሳሌ ኢትዮጵያን እንውሰድ። የደራሽ ብሔር የሚባሉ አሉ ኢትዮጵያ ውስጥ። የደራሽ ብሔሮች አሁን ከኢትዮጵያ ቅኝት ውጭ ናቸው።
ዘገባ አለን፣ ሌሎች ጥንቅሮችንም ይዘናል። የደንገረመው መሰናዶውን በመምራት ኤልያስ አስማረ ደግሞ ስርጭቱን በማቀናበር ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን አብረናችሁ እናመሻለን። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ዓለም አቀፉ የጃዝ ቀን ማክሰኞ ዕለት በኢትዮጵያ የአሜሪካ ኤምባሲ ተከብሯል። የጃዝ ሙዚቃ ኢትዮጵያና ዩናይትድ ስቴትስን የማስተሳሰር ሚና ካላቸው ዘርፎች አንዱ መሆኑን በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ በዝግጅቱ ላይ ተናግሯል። በዙሪያ የተጠናቀረው ዘገባ ቀዳሚው ነው።
በርካታ ስመጥር የጃዝ ሙዚቀኞች እንደተወለዱበት የሚነገረው የሚያዝያ ወር የጃዝ ወር ተብሎ ይዘከራል። በአውሮፓውያኑ የወሩ የመጨረሻ ቀን ደግሞ ዓለም አቀፍ የጃዝ ሙዚቃ ቀን ተብሎ ይከበራል። በ20ኛው መቶ ክፍለ ዘመን መባቻ ላይ በአፍሪካ አሜሪካውያን እንደተጀመረ የሚነገርለት የጃዝ ሙዚቃ የበርካታ ባህሎች ህብር እንደሆነና የዓለምን ህዝብ አንድ የማድረግ አቅም እንዳለው ታምኖበት ቀን ተሰይሞለት እንዲከበር በዩኔስኮ ተወስኗል። የዘንድሮ ክብረ በዓል ማክሰኞ ሚያዝያ 22 ቀን በኢትዮጵያ የዩናይትድ ስቴትስ ኤምባሲ ውስጥም በተለያዩ ዝግጅቶች ተከብሯል። በዝግጅቱ ላይ ተገኝተው ንግግር ያደረጉት በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ የጃዝ ሙዚቃ በ1930ዎቹ በአሜሪካውያን አማካኝነት በኢትዮጵያ እንደተዋወቀ አውስተው በየጊዜው እድገት እያሳየ መምጣቱን ተናግረዋል። ይህ የሙዚቃ ስልት በዩናይትድ ስቴትስና በኢትዮጵያ የ120 ዓመታት የዲፕሎማሲ ግንኙነት ታሪክ ውስጥ ሚና እንዳለውም ገልጸዋል። ይህን ሲያስረዱም በሚያዝያ ወር ከተወለዱ የጃዝ ፈርጦች አንዱ የሆነውን የዱክ ኤሊንግተንን የኢትዮጵያ ጉብኝት ከታሪክ አጋጣሚዎች ውስጥ እንደ አንድ ማሳያ ጠቅሰዋል።
ዱክ ኤሊንግተን visited Ethiopia in 1973 and performed with Mulatu Asake, the father of Ethio Jazz.
ዱክ ኤሊንግተን በ1973 ኢትዮጵያን ጎብኝቶ ከኢትዮ ጃዝ አባት ሙላቱ አስታጥቄ ጋር ተጫውቷል። በእውቁ የዩናይትድ ስቴትስ የጃዝ ሙዚቃ ሰው ሉዊስ አርምስትሮንግ ሳችሞ በተሰየመው ማዕከል የፎቶ ኤግዚቢሽን ላይ ዱክና ሙላቱ አብረው ሲጫወቱ የሚያሳዩ ፎቶዎችን አይቻለሁ። በጃዝ ታሪክ ውስጥ በጣም ትኩረት የሚስበው ጉዳይ ጃዝ ከመነሻው ጀምሮ በዓለም ዙሪያ ያሉ ሙዚቀኞችንና የሙዚቃ አይነቶችን በማሰባሰብ በየቦታው አዲስና ልዩ ነገርን መፍጠር የሚያስችል መሆኑ ነው። ጃዝ ዛሬም ድረስ እያደገና እየተሻሻለ ቀጥሏል። ይህ በ120 ዓመታት የዩናይትድ ስቴትስና የኢትዮጵያ የሁለትዮሽ ግንኙነት ውስጥ የአሜሪካና የኢትዮጵያ ሙዚቀኞች አንዳቸው በሌላቸው ላይ ተጽዕኖ በማሳደር በአንድነት ሲጫወቱ ከሁለቱም የተውጣጡ የሙዚቃ ቃናዎችንና መሳሪያዎችን ያቀፈ የኢትዮጵያ ጃዝ በመፍጠር የታየ እውነታ ነው።
በኤምባሲው በነበረው የጃዝ ቀን ክብረ በዓል ላይ አንጋፋና ወጣት ሙዚቀኞች የተካፈሉበት የጃዝ ሙዚቃ ትዕይንት ለተሳታፊዎች ቀርቧል። ኢትዮጵያውያን የጃዝ ሙዚቃ ጠበብት ከጃዝ አመጣጥ ጀምሮ ስለ ጃዝ ሙዚቃ ምንነትና እድገት እንዲሁም ጃዝ በኢትዮጵያ ስላለበት ደረጃ ሙያዊ ማብራሪያ የሰጡበት የውይይት መድረክም ተካሂዷል። ከተሳታፊዎቹ አንዱ የሆኑት የኢትዮ ጃዝ አባት ሙላቱ አስታጥቄ ኢትዮጵያን ጨምሮ አፍሪካ ለጃዝ እድገት ጉልህ አበርክቶ እንዳላቸው ይገልጻሉ።
በእውነቱ ዛሬ በጣም ትልቅና በጣም ደስ ያለኝ ቀን ነው ብዬ አምናለሁ። በእውነቱ አፍሪካ ለጃዝ የሙዚቃ ሳይንስ እድገትም ያበረከተች ሀገር ነች። ለምሳሌ ኢትዮጵያን እንውሰድ። የደራሽ ብሔር የሚባሉ አሉ ኢትዮጵያ ውስጥ። የደራሽ ብሔሮች አሁን ከኢትዮጵያ ቅኝት ውጭ ናቸው። አሁን እነዚህ ለጃዝ እድገት ምን አበረከቱ ብትል፣ አሁን ታላቁ የአሜሪካን ሳይንቲስት ለምሳሌ ቻሪ ፓርከን ብትሱ ኢምፕሮቫይዜሽን የሚለው ፓርት ላይ ስንገባ ሁለት ዲሚኒሽ ስኬሎችን አንድ ላይ ደባልቆ ነው ነጻነቱን ፍሪደሙን የሚወጣበት የሚያሳይበት ማለት ነው። አሁን ከዚህ ከሁለቱ ቅኝት አንደኛው the whole half ደራሽ ይሰራል። ይህ እንግዲህ ኢትዮጵያ ለጃዝ ሳይንስ ኮንትሪቢዩት ያደረገችበት ማለት ነው።
ጃዝ ዓለምን የማስተሳሰር ሚና እንዳለውም ኢትዮ ጃዝን በማሳያነት አንስተዋብራርተዋል።
አሁን ኢትዮ ጃዝን ብትወስደው ለምሳሌ የሀገራችን አንቺሆዬ ትዝታ አምባሰልባት እሱም ከስር በማስቀመጥ ዓለምን ባናቱ ላይ የሚገባ የተገነባ ይህ ነው የጃዝ ኦፍ ሳይንስ ኢትዮ ጃዝ። ስለዚህ ዓለምን በሙሉ ነው የምትሰማው ኢትዮ ጃዝ ላይ። ዓለምን ኢትዮ ጃዝ አንዳረገ ያፋቀረ ያዋደደ ያዘመደ የሙዚቃ ሳይንስ ይህንን አፕሪሼት አድርጎ እዚህ በመቅረቡ በጣም አከብራለሁ፣ በጣም አደንቃለሁ። በጣም 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 ደስ የሚል ነገር ነው። እና እንግዲህ ወደፊት ደግሞ ሌላ ፕሮጀክቶችም አሉ። ይህንን ደግሞ አብረን ሰርተን የኢትዮጵያን ትልቅነት የኢትዮጵያን ኮንትሪቢሽን ለዓለም በእንደዚህ አይነት መልኩ እናሳየልን እናሳውቃለን የተስፋ አደርጋለሁ።
በዚሁ የጃዝ ሙዚቃ ክብረ በዓል ላይ ከተገኙት መካከል የሆኑት የያሬድ ሙዚቃ ትምህርት ቤት ተማሪዎች መሰናዶው ለቀጣይ የሙዚቃ ህይወታቸው ልምድ የቀሰሙበት እንደሆነ ይገልጻሉ። ሜቲሳ ቀታና ገላኔ ጌታቸው ከአስተያየት ሰጪዎቹ መካከል ናቸው።
ይሄ ፕሮግራም አይደለም ለኛ ለተማሪዎች ለጀማሪ ሙዚቀኞች፣ ትላልቅ ሙዚቀኞች ራሱ ለነሱ ማበረታቻ አሪፍ ፕሮግራም ነው ብዬ ነው የማስበውና እኛም ደግሞ ሞር ፐርፎርማንስ ያደረጉ ቁጭ ብለው ሲያወሩ አይተን ኢንስፓየር ያደረገናል። በጣም በቃ ለምን ሰራቸው ነገሮች ምን አይነት ስቴፖች ማለፍ እንዳለብን ነው ያገኘሁት።
በመጀመሪያ በጣም እድለኛ ነኝ ዛሬ እዚህ በመገኘቴ የዛሬውን ፕሮግራም በመካፈሌ። እኔ ጃዝ ወዳለሁ። ጃዝ ሙዚክ በጣም አይምሮን ያሰራል ብዬ ነው የማስበው። ፈጣሪ ያደርግሃል እና ወደፊት ያሁን ተምሬ ስጨርስ ምናምን የወደፊት የስራው አለሜ ላይ ጃዝ ሙዚክን ባካቸች ወይ ደግሞ ጃዝ ሙዚክ ተጫዋች መሆን ዛሬ እዚህ በመገኘቴ በደንብ ነው የተጠቀምኩት። ምክንያቱም የጃዝ ሚኒንግን ተምሬበታለሁ። ታሪኩን በስተክል በደንብ አብራርተውልናል።
ኤደን አቡቻሪ ደግሞ ተከታዩን ብላለች።
ምንም እንኳን የክላሲካል ተማሪ ብሆንም ጃዝን በጣም የምወደው በጣም ስሜቴን ይነካዋል። ጥልቅ የሆነ የነፍስ ሰላም ነው የሚሰማኝ ጃዝ ስሰማ። እንደነዚህ አይነት ሰዎችን ስታገኝ በጣም ነው አቅም የሚኖር ነገ በሙዚቃ ላይ ተስፋ እንዲኖር ያደርጋል። ምክንያቱም አሁን ያለውበትን ሌቭል ያለውበትን ደረጃ እነሱ ኖረውት አልፎ ነው አሁን ለእኔ እንደ ሞዴል ሆነው ወርክሾፕ እየሰጡ ያሉት ማለት ነው። ስለዛ ከሆነ አመታት በኋላ ራሴን ማየት እችላለሁ እዚህ ጋ እነሱን ሳያቸው እና ትልቅ ኢንስፓይሬሽን ነው የሚሆኑ ለሙዚቃ ማለት ነው።
የኢትዮጵያንና የዩናይትድ ስቴትስን የጃዝ ሙዚቃና ሙዚቀኞች እንዲሁም ጥምረታቸውን የሚያሳይ የፎቶ አውደ ርዕይም የዝግጅቱ አካል ነበር። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ነባሩን የብራና ዝግጅትና የብራና ላይ ስራዎች ለአዲሱ ትውልድ የማስተዋወቅ ቅርሱንም የማስቀጠል አላማ ያለው አውደ ርዕይ ባለፉት ሳምንታት በአዲስ አበባ ውስጥ ተካሂዷል። ይህንን ርዕሰ ጉዳይ በድጋሚ የሚያቀርብልን ኬኔዲ አባተ ነው።
በአዲስ አበባ ጊዮን ሆቴል ከሚያዝያ 4 እስከ 13 ቀን በተካሄደው የብራና ላይ ስራዎች አውደ ርዕይ ከብራና ቅጠሎችና ከጽህፈት መሳሪያዎች አዘገጃጀት አንስቶ የብራና መጻሕፍት፣ የብራና ላይ ቅዱሳት ስዕላትና ሌሎች የብራና ውጤቶች አዘገጃጀት ለጎብኚዎች እየታቀርቧል። ንጹህ ምንጭ ኢትዮጵያ በሚል ርዕስ በተዘጋጀው አውደ ርዕይ ጥንታውያን የብራና መጻሕፍትና የተጻፉባቸው ፊደላት ነባርና ሕያው ኢትዮጵያዊ ቅርሶች እንደሆኑ ተመልክቷል። ሌጦውን ፍቆና አለስልሶ የብራና ቅጠልን ለጽህፈት ከማሰናዳት አንስቶ የመጻሕፍቱን የስነ ጽህፈትና የድጉሰት ጥበባት የሚያስቃኙ ሂደቶች በአውደ ርዕዩ ትዕይንቶች ላይ ቀርበው ዝርዝር ገለጻ ተሰጥቶባቸዋል። የአውደ ርዕዩ አዘጋጅ የሆነው የሐመረ ብርሃን የብራና መጻሕፍት ስራ ድርጅት የህዝብ ግንኙነት ኃላፊ የሺመቤት ሲሳይ ስለ ዝግጅቱ ታስረዳለች።
እያሳየን ያለነው ብዙ የእደ ጥበብ ውጤቶች አሉ። በሐመረ ብርሃን ላይ የሚሰሩትንም በአጠቃላይ ነው እያሳየን ያለነው። ግን የሚጀምረው ትዕይንታችን ፊደላቶች እንዴት መጡ፣ አባቶቻችን ከየት ወዴት ነው ፊደላትን ሲቀባበሏቸው የነበረው የሚሉትን ስለ ፊደላት የምናሳይበት ትዕይንት አለን። ከዛ ቆዳ ተፍቆ ብራና እንዴት ይሆናል ብራና ከሆነ በኋላ ቀለማቶች እንዴት ይሰሩ ነበር የሚለው ቀለማትና ብራና ከተዘጋጀ በኋላ ደግሞ ጽሑፎች እንዴት ይጻፋሉ መጽሐፍቶች ካለቁ በኋላ ደግሞ ሽፋናቸው ወይም የድጉስ አስራት እንዴት ይሰራላቸዋል የሚለው ስዕል ላይ ስንሄድ ደግሞ ስዕላት እስከ አራተኛ መቶ ክፍለ ዘመን እስከ ሀያኛው መቶ ክፍለ ዘመን ከየት ወዴት ደረሰ የሚለውን ነገር የሚያሳይ ትዕይንት አለን።
አውደ ርዕዩ የተዘጋጀው ለሁለተኛ ጊዜ ሲሆን ስለ ዓላማው የህዝብ ግንኙነት ኃላፊዋ እንዲት ገልጻለች።
ዓላማ አድርገን የተነሳ ነው ብራና የሚባለው ነገር ቀርቶ የነበረ ነገር ነው የሚመስለው ብዙ ሰውና አሁንም እየተሰራ እንዳለ ለህብረተሰባችን ለማሳወቅ እንዲሁም ደግሞ እኛ ኢትዮጵያውያን የነበረንን ጥበብ ትተን ወደ ውጭ ነው እየሄድን ያለነውና ራሳችን ያለንን ጥበብ እንጠቀም ከፍ ያለው ደረጃ ላይ እንደርሳለን የሚለውን ነገር በደንብ ግንዛቤ ሰዎች እንዲያገኙት በተለይ ህፃናት ላይ ብዙ ነገር እየሰራን እንደምንገኙ
በርካታ ኢትዮጵያውያንና የውጭ ጎብኚዎች አውደርዩን በስፍራው ተገኝተው ጎብኝተዋል። ከሁለት አዳጊ ሴቶች ልጆቻቸው ጋር ሲጎበኙ ያገኘናቸው አቶ ሄኖክ አበበ አስተያየታቸውን ሰጥተውናል።
ዋናው ዓላማ እዚህ መጣሁት የብራና አሰራሮችን ታሪኩንም ቅርሱንም አሰራሩንም ይሄ የኛ ቅርስ ነውና ከበፊት ወደዚህ ለኛ መጥቷል አሁን እየተዳከመ ስለሆነ ለልጆቼ ማሳየት ፈልጌ ነው። ቀጣይነት እንዲኖረው ለማድረግ እንግዲህ ፍላጎት ካላችሁ ደግሞ አሳይተን እንዲማሩበትም ትምህርት ቤትም አለው ዝግጅት ከዚህ እንትን ለሁለት ወር የሚሰጥ ትምህርት አለ ፍላጎት የሚያሳዩ ከሆነ ወደዛም እንዲገቡ አሳባለ።
የስምንት ዓመቷ ህፃን ሀሴት ሄኖክ ከጉብኝቷ በኋላ ስለ ብራና ስራ ፍላጎት እንዳደረባት ትናገራለች።
ስለምን ምን ተመረሻለሁ ለምሳሌ?
ቀይ ቀለምን የምናዘጋጀው ከቀይ አፈር ከኢንጆሪ ፍሬ ከተለያዩ ቀይ አበቦች ከቀይ ድንጋይ ማዘጋጀት እንችላለን። ጥቁር ደግሞ ከኩራስ ጭስ ከቅጠሎችን በማቃጠል ጥቁር ቀለም እናዘጋጃለን።
ለብራና ጽሑፍ የሚሆኑትን ማለት ነው?
ለዛ በሞክረን
ሐመረ ብርሃን የብራና መጽሐፍት ስራ ድርጅት የቀደምት ኢትዮጵያውያንን የብራና ስራዎች ለማስቀጠል ከአምስት ዓመት በፊት በአምስት ወጣቶች የተመሰረተ ነው። መስራች ወጣቶቹ ቁጭት ያነሳሳቸው መሆናቸውን የምታስረዳው የህዝብ ግንኙነት ኃላፊዋ የሺመቤት ከአውደርይ ዝግጅት ባለፈ ቅርሱን ለማስቀጠል ትምህርትም እየሰጠ እንደሚገኝ ተናግራለች።
አውደሪዎች ብቻ ማዘጋጀት ጥቅም ላይኖር ይችላል። ማስተማር የሚባል ነገር አለ። አሁን በሐመረ ብርሃን ምንድነው እያደረግን ያለነው? ያለችን ቦታ በጣም ጠባብ ስለሆነች ለስራም ለትምህርትም ለብዙ ነገር ስለምንጠቀማት ቦታ እስክናገኝ ድረስ የተወሰኑትን ትምህርቶች እንደ እቅድ ብቻ አስቀምጠን ጥንታዊ አሳሳል ዘይቤ ላይ ግን እስከ ሶስተኛ ዙራውን ያስመረቀን እንገኛለን። ስለዚህ ሐመረ ብርሃን ላይ የብራና ስራ ብቻ ሳይሆን እውቀትን ማስጨበጥ ትውልዱ መቀጠል አለበት የሚል ዓላማ ስላለ በዚህ እየቀጠልን ያለነው እንግዲህ ያቅማችንን እየሰራ እንገኛለን።
ድርጅቱ እስካሁን ከ200 በላይ የብራና መጽሐፍትን በርካታ ቅዱሳት ስዕላትንና ሌሎች የብራና ውጤቶችን አዘጋጅቶ ለጥቅም ማዋሉንም ወጣት የሺመቤት አብራርታለች። የብራና መዛግብት ቀደምት ኢትዮጵያውያን ልዩ ልዩ ሃይማኖታዊ፣ ታሪካዊ፣ ማህበራዊና ባህላዊ ቅርሶችን ለትውልድ ያሸጋገሩበት የጥበብ ውጤት መሆኑን የምትገልጸው የሺመቤት ትውልዱ ጥበቡንና እርሱን የማስቀጠል ኃላፊነት እንዳለበት ታመለክታለች።
ፋብሪካ ባልነበረበት ጊዜ ቀድመው ፋብሪካን የተለያዩ አደጉ ምንላቸው አገራቶችን ቀድመው የተሻገሩ አባቶች ነበሩ። የእነሱን ጥበብ ማስቀረፍ ለምን አስፈለገ? ቴክኖሎጂ መግባት ያለበትንም እያስገባን ደግሞ የድሮውን ነገር ባንጥለው፣ ምክንያቱም የሚጠቅመን እሱ ስለሆነ። የእኛን ነገር ከጣልን ግን የትም መድረስ አንችልም። የሰው እየተቀበልን ነው ሁልጊዜ የምንኖረው በጥገኝነት። ራሳችንን ደግሞ ለመቻል የራሳችንን ነገር ይዘን መነሳት አለብን። ብራና ቅርስ ነው እያለን ከምናወራ ለምንድን ነው አሁን ማንሰራበት? ሰርተን ለምንድን ነው ለሌሎቹ የውጮቹ ለእኛ እንደሚሰጡ ለእነሱ ማንሰጣቸው? ብዙ መድኃኒቶች አሁን በብራና ላይ ተጽፈው አሉ አይደለ? እነዛን ነገሮች እኛ እያመጣን ብንሰራባቸው ምንድን ነው ችግሩ? ከእነሱ ሰርተውት አምጥተውት እንደ አዲስ በብዙ ገንዘብ ተቀብለን ከምንሰራ እኛ ሰርተን ደግሞ ብንሰጣቸው ምንድን ነው ችግሩ? ይሄ ስንፍና የሚለውን ነገር ከራሳችን አውጥተን ሳይሆን የአባቶቻችንን ጥበብ ማሳደግ እንደምንችል ሁሉም ሰው ይሄንን አምኖበት የራሱን ነገር ከፍ ማድረግ እንዲለምድ ነው። ይሄንን መልእክት ነው ማስተላለፍ።
በአውደርዩ ላይ ከብራና ስራዎች በተጨማሪ የመስቀል ቅርጾችን ጨምሮ ሌሎች ኢትዮጵያዊ የጥበብ እድውጤቶችም ለእይታ ቀርበዋል። ጎብኚዎችም ክህሎቱን ለመቅሰም በጥበባቱ ክወና ሲሳተፉ ተመልክተናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የአየር ንብረት ለውጥ በዓለም ምጣኔ ሀብት ላይ አስከፊ የሆነ ጉዳትን እያስከተለ ይገኛል። በዚህ ዙሪያ የአሜሪካ ድምጽ ዘጋቢዎች ያሰናዱትን አሉላ ከበደ እንደሚከተለው ያቀርበዋል።
በያዝነው ሳምንት የአየሩ ሙቀት መጠን 40 ዲግሪ ሴንቲግሬድ በደረሰባት ፊሊፒንስ ትምህርት ቤቶች ተዘግተው ተማሪዎችና መምህራኖቻቸው በየቤታቸው እንዲቆዩ ታዘዋል። በርካታ የዓለም ክፍሎችም እጅግ ከባድ የአየር ሁኔታ እየገጠማቸው በመጣበት የአየር ንብረት ለውጥ በዓለም ዙሪያ የሚያስከትለው ተጽዕኖ እንደ አውሮፓውያን የዘመን አቆጣጠር በ2050 በዓመት 38 ትሪሊዮን ዶላር ሊያስወጣ ይችላል ሲል አንድ አዲስ ጥናት አስጠንቅቋል። ይህም ማለት የዓለም አማካይ ገቢ 19% ይቀንሳል ማለት ነው። ያኪሳራ ታዲያ ብዙም የማይለወጥ ነው ይላሉ ከጥናቱ ሪፖርት አቅራቢዎች አንዱ የሆኑት ማክሲሚሊያን ካትስ።
What we find is that over the next 25 to 30 years
በጥናቱ የደረስንበት ጉዳይ በሚቀጥሉት 25 እና 30 አመታት ውስጥ ወደ ከባቢ አየር የምንለቀው በካይ ካርበን መጠን ከፍተኛ በሚሆንባቸውም ሆነ ዝቅተኛ በሚሆንባቸው የተለያየ ሁኔታዎች ውስጥ በኢኮኖሚው ላይ የሚያሳድራቸው ተጽዕኖዎች ወጥነት ያላቸው መሆኑን ነው።
የአየር ንብረት ለውጥና በተለይም ከፍተኛ የሙቀት መጠን በሰራተኞች ምርታማነት ላይ ተጽዕኖ እንደሚያሳድር ካትስ ያስረዳሉ።
እናም ያ ከዚያ በኋላ በተለያዩ ኢንዱስትሪዎች ውስጥ መታየት ይጀምራል። ሰራተኞች ከቤት ውጪ በሚሆኑበት ወቅት በተለይም ደግሞ በኢንዱስትሪው ዘርፍ እነዚህ ተጽዕኖዎች ይበልጥኑ የጸኑ ይሆናሉ። እናም በግብርና ምርታማነት ላይ የሚኖረው ተጽዕኖም አሁንም በዚሁ ከፍተኛ ሙቀት የተነሳ እጅግ የበረታ እንደሚሆን ተረድተናል።
ባለፉት 40 አመታት ውስጥ በአለም ዙሪያ ባሉ ከ1600 በላይ ክልሎች የነበረውን የአየር ንብረት ይዞታና ኢኮኖሚያዊ መረጃዎችን የተመለከተው ይህ ጥናት በመጪው ጊዜ ላይ ሊያሳድሩ የሚችሉትን ተጽዕኖ ለመገምገምም ተጠቅሞበታል። በዚህም ክፉኛ ተጎጂዎቹ ወደ ከባቢ አየር በሚለቀቀው በካይ ካርቦን መጠን አነስተኛ ድርሻ ያላቸው አገሮች ናቸው። እንደ ጥናቱ እይታ
የማህበራዊ ኢኮኖሚያዊና ፖለቲካዊ ዞታቸው በጣም ተጋላጭ የሚያደርጋቸው የደቡብ ዓለም የተባሉ ሀገራት ናቸው። ወደፊት የአየር ንብረት ለውጥ በሚያስከትላቸው ሁኔታዎችም ይበልጥ ተጎጂ ይሆናሉ። ለዚህም ደግሞ ቀላሉ ምክንያት እነዚህ ክልሎች አሁንም እጅግ ከፍተኛ ሙቀት የሚታይባቸው በመሆናቸው ነው።
የአየር ንብረት ለውጥን መዋጋት የሚጠይቀው ዋጋ ለውጡ በኢኮኖሚው ላይ ከሚያስከትለው ጉዳት አንጻር በጣም ያነሰ እንደሚሆን አያይዞ ያመለከተው የጥናት ሪፖርት የአየር ንብረት ለውጥ የሚያስከትለውን ወደ ከባቢ አየር የሚለቀቅ በካይ ጋዝ ለመቀነስ የሚወጣው ወጪም በ2050 ለውጡ ከሚያስወጣው 38 ትሪሊዮን ዶላር 1/6 ብቻ እንደሚሆንም ጠቁሟል።
የመጨረሻው ዘገባችን በድጋሚ የቀረበ ነው። ኢትዮጵያ ውስጥ እንብዛም ትኩረት ያልተሰጠውን የእንስሳት እንክብካቤ ባህል እንዲዳብር ጥረት እያደረጉ ከሚገኙ ወጣቶች መካከል አንዷን ሀብታሙ ስዩም አነጋግሯል። ወደዛ ነው የምናልፈው።
ከህፃንነት የጀመረ ፍላጎት ነው፣ ከልጅነት ማለት ነው። እና ልጅ እያለ ውሾች ነበሩኝ፣ አሳድግ ነበረ። ግን መጀመሪያ እንደማንኛውም እንደ አብዛኛው ማህበረሰብ ስለ እንስሳት ያለኝ አዌርነስ ምንም የለኝም እንጂ ምንም አዌርነስ አልነበረኝም። እና እንስሳ አይቼ ማወቄን ራሱ ትዝ አይለኝም። ከ5 ወይ ከ6 ዓመቴ በፊት ማለት ሚሞሪ ውስጥ የለም ድመትና ውሻ የሚባለው ነገር። እና የሆነ ጊዜ ተከራይተን የምንገባበት የነበረው ግቢ ላይ ውሻ ነበሩ እና ውሻ እርጉዝ ናት፣ ወልዳ ነበረ። በዛ ሰዓት እንዳለ የእኛ ግቢ ማህበረሰብ ምን ብሎ ይነግረኛል? ስለምትናከስ ገቢ ድንጋይ ወርውሪባት ይልኛል። እና ልክ እኔም ስመጣ እዛች ቦታ ጋር ድረስ ድንጋይ ይዤ እየወረወርኩባት ነው ማልፎ እዛ ውሻ ላይ ማለት ነው። እና ለካ አሁን አድጌ ሲገባኝ ውሻ ትጮ የነበረው ልጆቿን ለመጠበቅ ነው እንጂ እኛን ለማጥቃት አልነበረም። እና ግን ማህበረሰቡ በህፃንነቴ እነዛ ሰዎች ምን አስተማሪኝ? ደብድቢያት የሚለውን ነገር አስተማሪኝ። እና ከዛ በኋላ ያየሁትን ውሻ ለማሯሯጥ ነበር ስራዬ፣ ድንጋይ ይዞ ማለት ነው። እና ከዛም እሷ ውሸት እንደገባች አላቅም ትዘለኛው ሌላ ውሻ መጣች። እሷ እንዴት እንደሆነ አላቅም ብቻ ትሻሻኝ ነበር የሆነ ጊዜ እንዴት እንደተቀራረብን ሳላቅ ተቀራርበን ያገኘው ሰራሴንና ከዛም በቃ የሚያሳዩት ፍቅር ምናምን ሳይሆን ሰው ልክ እንዳደረለ ገባኝ። በዛ ትንሽ እድሜም ቢሆን ተረዳውኝና ለእነሱ ፍቅር መስጠት እንዳለብን ገባኝ። ከዛን የወለደችው ልጅ እኔ ማሳደግ የጀመርኩት እና ሊጥሉ ሲሉ እኔ መቀማት የጀመርኩት ግን ያው ህፃን ስለነበርኩ አቅም የለኝም ማለት ማስጣል አልችልም። እየወሰዱ ይጥሉብኝ ነበረ፣ ይገሉብኝ ነበር በምርጽ ነው። ሳድግ ግን በቃ ለእነሱ የሆነ ነገር ማድረግ አለብኝ ብዬ አስብ ነበረ።
የልጅነት ህልምሽ በተወሰነ መንገድ የተሳካ ይመስለኛል። ምክንያቱም አሁን እንስሳትን የሚንከባከብ ቡድን አቋቁመሻል፣ ወደ ተቋምም የቀየርሽ ይመስለኛል። እንስሳት ትኩረት ይሻሉ የተሰኘ ተቋም መስራች ነሽ። ምን አይነት ስራዎችን ነው የሚሰራው? እስቲ በዝርዝር ከምትሰሯቸው ስራዎች መካከል የተወሰኑ ብትነግሪኝ ብታጋሪኝ።
አሁን የቮለንቲር ቲም ነው ሆኖ ነው ያለው ግን በቅርብ ጊዜ ላይሰንስ ያገኛል። ትንሿን የመንግስት አሰራር አቁሟል፣ አዲስ ላይሰንስ መቀበል ቆሟል። በዛ ምክንያት አሁን ማግኘት አልቻልም እና እየተሰራ ያለው ስራ አንደኛ አዌርነሱ ነው። እንደነገርኩ ማለት ማህበረሰቡን መቀየር የሚችለው አዌርነስ ነው። ድርጊትም አለው በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ ነው እሱን እያደረኩ ያለሁት። ሁለተኛ የተጣሉ ውሾችን ከመንገድ ማንሳት፣ ስልክ ደግሞ ያው ሁሉንም ማንሳት አንችልም፣ አቅም ይጠይቃል፣ በጣም ብዙ አቅም ይጠይቃል እና ግን በቻለው አቅም በጣም የተጎዱ እንስሳትን እናነሳለን። በተለይ ደግሞ መኪና አደጋ የሚደርስባቸው እንስሳትን ውሾች፣ ድመቶችን አንስተው የማሳከም ስራ ከዛ በኋላ ለተወሰነ ጊዜ የማስጠለል ስራ ነው እና ደግሞ ቤት እንዲያገኙ የማድረግ ስራ ነው እየተሰራ ያለው። ፈረሶችንም በተወሰነ እናሳክማለን። ያው ሁሉንም ማለት አይደለም ግን ባለቤቶቻቸው አውጥተው የሚጥሏቸው መኪና የሚገጫቸው እንደነሱ አይነት ፈረሶችን የማሳከም ስራ ከሐኪሞች ጋር በመተባበር እንሰራለን። አዶፕሽን ስራ ሰው ውሻ እንዳይገዛ ከጎዳና ሰው ማሳደግ እንዳለበት እሱን እናሳያለን። ሰዎች እንዳይጥሉ እንነግራለን፣ እንዳይጥሉ ሰዎች ውሾችን እንዳይጥሉ እሱን እንነግራለን። እና ያው በብዛት ሕክምናው ላይ ነው ያለ ነው። የተጎዱ ውሾችን የማሳከም ማንሳት፣ ቤት የማግኘት እንደዚህ አይነት ነገሮች ናቸው እየተሰሩ ያሉት። አዎ እነሱ ግን በደንብ ይሰራል። አሁን ላይም እንስሶችን መንከባከብ የሁሉም ማህበረሰብ ኃላፊነት ነው በሚል ጎዳና ላይ ምገባዎች ተጀምረዋል። ምገባው በየቀኑ አይደለም፣ በወር አንድ የሚካሄድ ምገባ ነው። እሱ ያው ማህበረሰቡ እኛን አይቶ የእኛን አሻራ ተከትሎ እዛ አካባቢ ላይ ያሉትን እንስሶች መመገብ እንዲጀምር የማድረግ ዘመቻ ነው። እሱ በሰፊው እየተሰራ ነው። ክትባቶችም አንዳንዴ ይሰራል። እንደዚህ አይነት ነገሮች ናቸው እየተሰራ።
ኢትዮጵያ ውስጥ እንግዲህ ሰዎች ከቤት እንስሳት ጋር አብረው ይኖራሉ። ነገር ግን ለቤት እንስሳት ፍቅራቸውን የሚገልጹበት መንገድ ለየት ያለ ነው። ከዛ ውጭ ደግሞ እንደውም ጎዳና ላይ ያሉ ውሾችን ከመንከባከብ ይልቅ ከህፃንነታችን ጀምረን ማጥቃቱ ላይ እንበረታለን። ፈረሶቹም አህዮቹም የአገልግሎት ጊዜያቸውን ካቋረጡ በኋላ ገጥማቸው ጣፋንታ አሳዛኝ ነው። በአብዛኛው ምን አይነት ምላሽ አገኘሽ? ኧረ ይሄ ነገር ቅንጦት ነው። ችግር ባየለባት ሀገር ውስጥ እንስሳትን በዚህ ሁኔታ ርኅራኄና እንክብካቤ ማላመድ ትክክል አይደለም የሚሉ ሙግቶች አልገጠሙሽም ወይ? ስላሉት ተግዳሮቶች ውስጥ ንገሩኝ።
ተግዳሮቱ በጣም ብዙ ነው፣ ቢወራም አያልቅም። ግን እኔ ምን አስባለሁ መሰለክ፣ አንደኛ መጽሐፍ ቅዱስ ሲያነብ እንደኖረም ሰው መጽሐፍ ቅዱሳችንም ጻድቅ ለእንስሳው ነፍስ ይራራል ይላል እና ርኅራኄ የሚጀምረው ስልጣኔ የሚለካው ይባላል። እንስሳ ለእንስሳ በምታሳየው ልክ ነው የሰው ልጅ ርኅራኄ የሚለካው ይባላል እና በጣም ብዙ ሰዎች አይቀበሉኝም። ኖርማሊ ከሚቀበሉኝ የማይቀበሉኝ ይበዛሉ፣ ከሚመርቁኝ የሚሰድቡኝ ይበዛሉ እና ቻሌንጁ በጣም ብዙ ነው የሱ እና እኔ ኖርማሊ ሰዎች እንስሳ መርዳትን እንደ ቅንጦት፣ ለእንስሳ ምግብ ማብላትን እንደ ቅንጦት ነው የሚያስቡት እና እኔ ምን አስባለሁ መሰለህ ይሄ የምንጋራቸው ስሜቶች አሉ። አሁን ለምሳሌ መሰረታዊ ነገር ለኔ ብዬ ማስበው ለእንስሳ ያስፈልገዋል ብዬ አስባለሁ። መመገብ፣ መጠለያ ማግኘት፣ ሕክምና ማግኘት እነዚህ የተለያዩ ነገሮች እኔ እንደሚያስፈልገኝ እሱ ያስፈልገዋል ብዬ አስባለሁ። ምክንያቱም እኔ ሲርበኝ ቅንጦት ካደለ እሱ ሲርበው እንዴት ቅንጦት ሊሆን ይችላል? ገብቶሃል ሀሳቤ? እኔ መራብን ካወቅኩኝ እንዴት የእንስሳው መራብ ለእኔ ቅንጦት ሊሆን ይችላል? ምክንያቱም እኔ ሲርበኝ ኖርማሊ ሳታጣ እኮ ገንዘብ ሳይኖርህ ራሱ አረን ወይ በስራ ተይዘ ወይ ምን የሆነ የራቡ ስሜት ሲሰማ ምግብ መብላት እየቻልክ ሳትበላ እንኳን እንዴት ላይክ እንደምትበላ እኮ ታውቃለህ። በኋላ ግን ራቡ አያስቀምጥም። የእንስሳ ደግሞ በዕጣ ፈንታ ለመብላት ነው። ተርቦ ጸጥ ብሎ መተኛት ሊሆን ይችላል። ምክንያቱም እኔ አንደበት አለኝ፣ ራበኝ እላለሁ። እንስሳው ራበኝ አይልም፣ ጠማኝ አይልም። እና የኛ ሀገር እንስሶች እንደውም ይሄ ረሃቡን ብቻ አይደለም የሚታገሉት፣ ከህዝቡ ዱላ ጋር ነው ረሃቡ። ታመህ እጢ ወጥቶ እንደዚህ ሲያዝረክርኮ ምናምን እየተጎተት እግር ተሰብሮ አይን ተሰብሮ ይልክ አይራራልህም ማህበረሰቡ። እንደዛ ሆኖ አይጠቃህም፣ ይቀጠቅጥሃል። እና የሚደርስብኝ ጫና ብዙ ነው፣ ግን ምንድን ነው አምኝበት የገባሁት ነገር ነው። ስለዚህ እና ደግሞ ለውጥ ለማምጣት ነው እየተራመድኩ ያለሁት። ስለዚህ ለውጥ ለማምጣት ሂደቶች ደግሞ ተቃውሞች የሚጠበቁ ነገሮች ናቸው። ስለዚህ ብዙ አስደነግጡኝም። መጀመሪያ የጀመሩ ጊዜ አስደንግጦኝ ነበረ፣ ኮንፊደንስም ስላልነበረኝ ይሄ የሰውን ምላስ የመቋቋምም አቅም ስላልነበረኝ፣ አሁን ላይ በጣም አዳብሬያለሁ ብዬ ስለማስብ እነዚህ ነገሮች እየተቋቋምካቸው ነው ያለሁት። ግን ሰዎች እንደዛ ነው የሚያደርጉት። ፈረሳቸውንም ቢሆን ከተገለገሉ በኋላ ወይ መኪና አደጋ ሲደርስበት አውጥቶ ይጥሉታል። ከዛን በኋላ አንዳንዶቹ ደግሞ ወደ ቤት እንዳይመለስ አይኑን ይጎለጉሉታል። አይኑን ጉልጉለው ወደ አስፋልት ይጥሉታል። ከዛ በኋላ ጥለውት ደግሞ አይጠብቁትም፣ አይሄዱም። ጥለውት ይጠብቁታል ሩቅ ሆነው። ምክንያቱም አንድ ቅልብልብ ብሎ የሚመጣ መኪና ሊገጨው ይችላል። ከዛ በኋላ ካሳ ይቀበሉበታል እና ከዛ ደግሞ ሌላ ተረኛ የሚሰቃይ አካል ይገዙበታል። ምክንያቱም ህጉም እንትን አይላቸውም። ህጉም ለምን ይህን እንስሳ አቢዝ አደረግ የሚለው ገና ነው። እና ይሄ ህጉ ራሷን እየሰራ ያለው ምናልባት እኔ በሬ ቢኖረኝ በሬን እንትና የስራ የምሰራበትን አጠቃብኝ ስል እንደ ንብረት ስለሚቆጠር ህጉ ይዛ ሊደግፈኝ ይችላል። ግን ለእነዚህ በየመንገዱ ለሚጣሉት ግን ማንም አይደግፋቸውም። እና ይሄ በጣም ማለት እንደ ማህበረሰብ በጣም የተሳሰብ የወረድንበት ልክ ነው። ይሄ የመጨረሻው ልካችን ነው ብዬ ነው የማስበው።
ኢቨን በእነዚህ ፈተናዎች ውስጥ ምን አልፈሽ ግን ዛሬ ላይ ደርሰሻል። በጎ ፈቃደኞችን እያስተባበርሽም ለሌሎች ምሳሌ የሚሆን ስራ እየሰራሽ ነው። ተቃውሞም ድጋፉም ቢኖርም ቢያንስ ግን በተወሰኑ ሰዎች ጭንቅላት ውስጥ አዲስ እይታን እየፈጠርሽ ትገኛለሽ። የወደፊት እቅድሽ ምንድን ነው? ስለ ተቋሙ ምስ የወደፊት አላማዎች ደግሞ ጠቅልላ አድርገሽ ንገሪን ከመሰነባበታችን በፊት።
እቅድ ብዬ ማስበው አንደኛ ሼልተር መክፈት እፈልጋለሁ። አሁን ላይ ትንሽ ሰፖርትም የለም፣ ዶኔሽንም ስለሌሉ ሼልተሮች ለመክፈት ተቸግረናል። ምክንያቱም
መጠለያ ቦታ ማለት ነው
እና የሚነሱትን እንስሳዎች የምናስቀምጥበት ቦታ የለም። ኒዱ በጣም ትልቅ ነው። እንደ ሀገር ምንም እየተሰራ አይደለም። ምንም እየተሰራ በሌለበት ቦታ ላይ ደግሞ ለመትከል ስትራራጥ ያው ገና ጅማሬ ስለሆነ ትልቅ ነገር ይዘ ነው መንሳት ያለብህ ማለት ነው። እንደዛም ሆኖ አሁን ትልቅ ሼልተር ብንከፍትም ይህን ሁላ እንስሳ ማስጠለል እንችላለን ማለት አይደለም። ቢያንስ ግን የተጎዱ እንስሳትን በተለይ የሚያርፉበትን ነገር ማድረግ እንችላለን እና ሼልተር በጣም ወሳኝ ነው። ሁላ እሱ ላይ ነው እየተንቀሳቀስኩ ያለሁት፣ ዶኔሽኖች በማሰባሰብ ሼልተሮችን ለመከራየት። ምክንያቱም አሁን ለሙሉ ግቢ ራሱ ኪራይ በጣም ብዙ ነው። ለእንስሳ ደግሞ ስትል የሚያከራይክ የለም ምናምን እና እሱ ትልቅ ችግር ነው። ሼልተር ግን በጣም በቅርብ ጊዜ ውስጥ ማሳካት የምፈልገው ነገር ሼልተር መክፈት ነው። ሕክምና ተቋማቶችን መገንባት። ምክንያቱም አሁን ላይ ማህበረሰቡ አንዳንዴ እንስሳ እየወደደም የማያሳክምበት ይሄ በግዴለሽ የማያሳክሙትን ሳይሆን እንስሳ እየወደደም የማያሳክምበት ምክንያት ኮስቱ ሀይ ስለሆነ ነው። በጣም የእንስሳ ሕክምና ክፍያው በጣም ውድ ነው እና እሱ ነገሮች በቅናሽ የሚገኙበትን ነገር ማድረግ ማቋቋም እንፈልጋለን። እኛ በቅናሽ የሚደረጉበትን ነገር አድርገን ከዛ የሚገኘው ገንዘብ ወደ እንስሶቹ ሼልተር የሚገባበትን ነገር ማድረግ እንፈልጋለን። ተቋሙ እንደዚህ አይነት ተቋሞች ቢያንስ እንኳን በየክፍለ ከተማው አንድ መኖር አለበት፣ ግዴታ ነው ለእንስሶቹ ሲባል ማለት ነው። እና እንደዚህ አይነቶቹን ተቋማት መገንባት እንፈልጋለን። የጎዳና ላይ በተለይ ሴት ውሾች ናቸው አሉ እኛ ሀገር በጣም ከውሾችም እየተቸገሩ ያሉት፣ ምክንያቱም ማንም ሳይፈልጋቸውም አውጥቶ ይጥሏቸዋል። ወንድ ውሻ እንድትወልድ ይፈለጋል፣ ከወለደች በኋላ ሴቷ አትፈልግም፣ ጥቅም የላትም። እንደዚ አይነት ነገር ነው ያለው እና የእነሱን ቁጥር መቀነስ እንፈልጋለን። እሱ የሚደረገው ደግሞ በኦፕሬሽኖች ነው፣ ዝም ብሎ በመርፌ ምናምን ሳይሆን ኦፕሬሽኖች ነው። ብዙ አይነት ቦታ ይፈልጋል፣ መድኃኒቱ ኮስት ሀይ ነው እና በተቻለ አቅም ጎዳና ላይ ያሉ ውሾች እንዳይበዙ ማድረግ እንፈልጋለን። ምክንያቱም እጣ ፈንታቸው ሞት ነው፣ መኪና ነው ያን እንደዛ ሰፈር እንዲያደርጉ አንፈልግም እና እሱ ማድረግ እንፈልጋለን። በአጠቃላይ የቤት እንስሳት ፈረሶች፣ አህዮችን ከጥቃት መከላከል፣ ማህበረሰቡ ማንቃት እኔ ነቅቶ ማየት ትልቁ ህልሜ ነው። ከነዚህ ሁሉ ባሻገር ማህበረሰብ ከነቃ አንተ የምታደርጋቸው ነገሮች እየቀነሱ የአንተ ሎድ እየቀነሰ ነው የሚሄደው እና ማህበረሰቡ እንዲነቃ የሚደረጉ የዘመቻ ስራዎችን በጣም በሰፊው ተሰርተው እንግዲህ እንስሶች የማይሳቀቁበት ሀገር፣ የማይደበደቡበት፣ የማይቀጠቀጡበት ሀገር ማየት በቃ እንደ ሌላው ዓለም እንደ ውጭ ዓለም በሰላም ሰው አምኖ ምድር የሁሉም ሰው መሆኑን አምኖ የሁሉም አካል መሆኑን የእንስሳም የሰውም አካል ምድር መሆኑን አምኖ የሚኖሩበትን ሀገር ማየት በጣም እሱ በጣም ትልቅ ቢሼ ነው። የመጨረሻ ቢሼ እሱ ነው።
ፌቨን መለሰ የተለያዩ እንስሳትን ተንከባካቢ ነሽ። ኢትዮጵያውያን ደግሞ ለእንስሳት ያላቸውን ሩህሩህነትና እይታ እንዲያሻሽሉ እንቅስቃሴ የጀመርሽ ወጣት ነሽ። ሀሳብሽን ለአድማጮች ለተመልካቾች ስላጋራሽልኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ።
ተመልካቾቻችን ቆይታችን ዝለ ተጠናቋል። መልካም በዓል እንመኛለን። ተነስተናል።